isin keessummeesse aanu Nigusuu Taammireeti amma sagantaa afaan Amaaraatu ittaana.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ሐሙስ ታህሳስ 29/2013 ዓ.ም ክርስቶስ ልደት በዓል በመላው ኢትዮጵያና የእምነቱ ተከታይ ኢትዮጵያውያን በሚገኙባቸው የተለያዩ ዓለም አካባቢዎች በመከበር ላይ ነው። በዓሉን ለምታከብሩ አድማጮቻችን እንኳን ለብርሃነ ልደቱ በሰላም አደረሳችሁ። ውከትና በተበት በዩናይትድ ስቴትስ ምክር ቤት
Today was a dark day in the history of the United States Capitol. But thanks to the swift efforts
ዛሬ በዩናይትድ ስቴትስ ምክር ቤት ታሪክ የጨለማ ቀን ነበር። ይሁን እንጂ የዩናይትድ ስቴትስ ምክር ቤት ፖሊሶች፣ የፌደራል የክፍለ ግዛቶችና የአካባቢው ሕግ አስከባሪዎች ምስጋና ይግባቸውና እነሱ ባደረጉት ፈጣን ጥረት አመጹ በቁጥጥር ስር ውሏል።
የዲሞክራቲክ ፓርቲ አባላትን ሁለቱንም የዩናይትድ ስቴትስ ምክር ቤቶች እንዲቆጣጠሩ ያስቻለው የጆርጂያ ክፍለ ግዛቱ ዳግም ምርጫ ከሁለቱ አሸናፊዎች አንዱ የሆኑት ተመራጩ የምክር ቤት አባል ራፋኤል ዋርኖክ ናቸው። የዚህንም ዘገባ ዝርዝር ይዘናል።
የጥቁሮች ህዝብ ያገባናል የሚሉት ዘዋይት ሃውስ ፊል ለፊት ሲሰለፉ እንደ አሸንፈልተው የመጡ የጸጥታ ክፍሉ አሁን ደግሞ ኬት የጠፉ የሚለው አንድ ጥያቄ ያስቸራል።
የፖለቲካ ሳይንስና ዓለም አቀፍ ግንኙነቶች መምህሩ ፕሮፌሰር ጌታቸው መታፈሪያ ናቸው። በቀደሙት ርዕሰ ጉዳዮች ላይ ከሰጡት ትንታኔ የተወሰደ ነው። ይህም በመጽሔቱ ክፍለ ጊዜ ከሚቀርቡት ውስጥ ነው። በትላንቱ በዩናይትድ ስቴትስ ምክር ቤት በሁከት ቀስቃሾች የተፈጸመ ብጥብጥ ከዓለም ዙሪያ የተሰጠውን ምላሽ ጨምሮ አብዛኛውን የስርጭታችንን የመጀመሪያ ክፍል የሚሸፍኑት ዘገባዎች ይመለከቷቸዋል። ጤና ይስጥልኝ፣ እንደምን አመሻችሁ ክብራትና ክብራን አድማጮቻችን። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ከዕለቱ ዜና አቅራቢ ቆንጅት ታየ፣ ከቴክኒክ አቀናባሪዋ ብርሃን ኃይሉ፣ ከዕለቱ ዋና አዘጋጅ ሰለሞን አባተና እንዲሁም በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችንና ከተለያዩ ከተሞች ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ 4 ሰዓት አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን የዓለም ዜና።
እንደምናመሻችሁ አድማጮች፣ የምሽቱን የዓለም ዜናዎች የማሰማችሁ ጽዮን ግርማ ነኝ። የህወሓት የቀድሞ አመራር አባል ሴኩ ቱሬ ጌታቸውን ጨምሮ አራት አመራሮች መገደላቸውን መንግስት አስታወቀ። ከአንድ ወር በፊት በድምጸ ወያኔ ቴሌቪዥን ጣቢያ ላይ በነበራቸው ውይይት የሰሜን እዝ ላይ በ45 ደቂቃ ውስጥ መብረቃዊ ጥቃት በመፈጸም ከጥቅም ውጪ አድርገናል ሲሉ የተናገሩት አቶ ሴኩ ትሬ ጌታቸውን ጨምሮ አራት ከፍተኛ የህወሓት አመራሮች ከነአጃቢዎቻቸውና ጠባቂዎቻቸው ሲደመሰሱ 9 ደግሞ በቁጥጥር ስር ዋሉ ሲሉ የመከላከያ ሰራዊት ኃይል ስምሪት መምሪያ ኃላፊ ብርጋዴር ጀነራል ተስፋዬ አያሌው ለኢትዮጵያ ዜና አገልግሎት በሰጡት መግለጫ አስታወቁ። የጀነራል ተስፋዬ አያሌውን ቃል ጠቅሶ ኢዜአ ማምሻውን በሰበር ዜና እንደዘገበው ካቶ ሴኩ ትሬ ጌታቸው በተጨማሪ የኢትዮጵያ ራዲዮና ቴሌቪዥን ስራ አስኪያጅና የብሮድካስት ባለስልጣን ዋና ዳይሬክተር የነበሩት አቶ ዘራይ አስግዶምን ጨምሮ በርካቶች ተደምስሰዋል ብሏል። በተጨማሪም የድምጸ ወያኔ ኃላፊ የነበሩት አቶ አበበ ገብረ መድህን እንዲሁም አቶ ዳንኤል አሰፋ የተባሉ የክልሉ ፋይናንስ ቢሮ ኃላፊ ከነሹፌሮቻቸው ከጥበቃዎች ጋር በመከላከያ ሰራዊት በፌደራል የጸጥታ ተቋማትና በትግራይ ህዝብና በክልሉ ጊዜያዊ አስተዳደር በተደረገ የተቀናጀ ዘመቻ መደምሰሳቸውን ብርጋዴር ጀነራል ተስፋዬ አያሌው ገልጸዋል። በሌላ በኩል የትግራይ ክልል አፈ ጉባኤ የነበሩት ወይዘሮ ቅዱሳን ነጋና የቀድሞ የትግራይ ክልል ከተማ ልማት ቢሮ ኃላፊና የአዲስ አበባ ከተማ አስተዳደር ትራንስፖርት ቢሮ ኃላፊ የነበሩት ዶክተር ሰለሞን ኪዳነ፣ የማረት ስራ አስፈጻሚ የነበሩት አቶ ተክለወይኒ አሰፋ፣ የክልሉ ንግድ ቢሮ ኃላፊ የነበሩት አቶ ገብረ መድህን ተወልደ፣ የክልሉ መንገድ ትራንስፖርት ቢሮ ኃላፊ የነበሩት አቶ ወልደ ጊዮርጊስ ደስታ፣ በሱዳን የኢትዮጵያ የቀድሞ አምባሳደር የነበሩት አምባሳደር አባዱ ዘሚ፣ የመለስ አመራር አካዳሚ ፕሬዝዳንትና የኤፈርት ቦርድ ኃላፊ የነበሩት አቶ ቴድሮስ ሀጎስ የክልሉ ምክር ቤት ህግ አማካሪ ነበሩት። ወይዘሮ ምህረት ተክላይና የክልሉ የንብረትና የግዢ ስራ ሂደት ኃላፊ የነበሩት አቶ ብርሃን አደም መሐመድ በቁጥጥር ስር መዋላቸውን ጀነራሉ ጨምረው ለኢዜአ ገልጸዋል። በትላንትናው ዕለት በሺዎች የሚቆጠሩ የተሰናባቹ ፕሬዝዳንት ትራምፕ ደጋፊዎች ከህግ አስከባሪዎች ጋር ግብግብ ገጥመው የተወካዮቹን ምክር ቤት ቢወሩም ከሰዓታት በኋላ ተመልሰው ገብተው ስብሰባውን ያስቀጠሉት የዩናይትድ ስቴትስ ምክር ቤት አባላት ባለፈው ህዳር የተካሄደው የአሜሪካው ፕሬዝዳንታዊ ምርጫ አሸናፊ ዴሞክራቱ ጆ ባይደን መሆናቸውን ማረጋገጫ ሰጥተዋል። የተሰናባቹ ፕሬዝዳንት ዶናልድ ትራምፕ ደጋፊዎች የዩናይትድ ስቴትስ የተወካዮች ምክር ቤትን በመውረር የህግ አውጪዎቹን የምክር ቤት አባላት ስብሰባ በማቋረጥ ህንጻውን ለቀው እንዲወጡ ካስገደዷቸው በኋላ የምክር ቤት አባላቱ ተመልሰው ሁኔታዎች በቁጥጥር ስር እስኪውሉ ጠብቀው ወደ ምክር ቤቱ በመግባት ህገ መንግስታዊ ኃላፊነታቸውን ለመወጣት ባደረጉት የድጋሚ ስብሰባ ማረጋገጫውን ሰጥተዋል። በረብሻው ወቅት ከአዳራሹ እንዲወጡ ቢደረግም እዚያው ምክር ቤት ውስጥ መቆየታቸው የተነገረው ተሰናባቹ ምክትል ፕሬዝዳንት ማይክ ፔንስ በአመጹ ምክንያት ተቋርጦ የነበረውን ስብሰባ በድጋሚ ሲያስጀምሩ ዛሬ በዩናይትድ ስቴትስ ምክር ቤት ታሪክ የጨለማው ቀን ነበር። ይሁን እንጂ የዩናይትድ ስቴትስ ምክር ቤት ፖሊሶች የፌዴራል የክፍለ ግዛቶችና የአካባቢው ህግ አስከባሪዎች ምስጋና ይግባቸውና እነሱ ባደረጉት ፈጣን ጥረት አመጹ በቁጥጥር ስር ውሏል ሲሉ ተደምጠዋል። በመጨረሻም የክፍለ ግዛቶቹ ተወካዮች ለባይደን 306 ለትራምፕ 232 ድምጽ የሰጡ መሆናቸውን መረጋገጡን ይፋ አድርገዋል። ትዊተርና ፌስቡክ እንዲሁም ዩቲዩብን ጨምሮ የማህበራዊ ትስስር መድረኮች በትላንትናው ምሽት የዩናይትድ ስቴትስ የህዝብ ተወካዮች ምክር ቤት የተከሰተውን ረብሻ ተከትሎ በወሰዷቸው እርምጃዎች የፕሬዝዳንት ትራምፕ ድርጊት ፖሊሲያቸውን የሚጥስ መሆኑን በመግለጽ በፕሬዝዳንት ዶናልድ ትራምፕ የተጻፉ የተወሰኑ መልእክቶች እንዲነሱ አድርገዋል። በተጨማሪም የፕሬዝዳንት ትራምፕ ምርጫውን ማሸነፋቸውን የሚናገሩበትና ትራምፕ ቀደም ሲል ደጋፊዎቻቸው ወደ ምክር ቤቶቹ እንዲያመሩ ያሳሰቡበት የቪዲዮ መልእክቶች ሌሎች እንዳያጋሩት እገዳ ተጥሎበትም ነበር። በመጨረሻም የትዊተር አካውንታቸውን ለ12 ሰዓታት እንዳይጠቀሙበት ታግደው ነበር። የፕሬዝዳንቱን የግል መልእክት ማስተላለፊያቸውን በመዝጋትም አግደዋቸዋል። አጠቃላይ የዩናይትድ ስቴትስን ህዝብ ቀልብ ስቦ በቆየው የጆርጂያው የህግ መወሰኛ ምክር ቤት ሁለት መቀመጫዎች ዴሞክራቶች ድል ቀንቷቸዋል። ሁለቱ ተወዳዳሪዎች አሸናፊ በመሆናቸውም ከሪፐብሊካኖች ጋር 50-50 ድምጽ በማግኘት የህግ መወሰኛ ምክር ቤት ውስጥ እኩል ድምጽ እንዲኖራቸው የሚያደርግ አሸናፊነትን አግኝተዋል። ይህ ድል ዴሞክራቶች በሴኔቱና በምክር ቤት ውስጥ የበላይነቱን እንዲይዙ ያስችላቸዋል። በዩናይትድ ስቴትስ በደቡባዊቷ ጆርጂያ ክፍለ ግዛት የህግ መወሰኛ ምክር ቤቱን ሁለቱም መቀመጫዎች ለመያዝ ከተካሄዱት ብርቱ ፉክክር በኋላ የዲሞክራቶቹ ቄስ ራፋኤል ዋርናክ እና ጆን ኦሳፍ በማሸነፋቸው ዲሞክራቶች በሴኔቱ እኩል መቀመጫን አግኝተዋል። በትላንትናው ዕለት በዩናይትድ ስቴትስ ህግ አውጪዎች ምክር ቤት ህንጻን በመውረር የተፈጸመውን ድርጊት አስመልክቶ በምክር ቤቱ ህንጻ ጠባቂ ፖሊሶችና ህግ አስከባሪዎች ላይ ምርመራ እንዲደረግ የምክር ቤቱ አባላት ጠይቀዋል። ህግ አውጪዎቹ የምክር ቤት አባላት የትናንቱን ሁከት በመቆጣጠር ከፍተኛ ተጋድሎ ያደረጉትንና የፖሊስና ህግ አስከባሪ አካላት አድናቆታቸውን ቢገልጹም ቀድሞውንም ቢሆን እንዲህ ያለ ነገር እንዴት ሊከሰት እንደቻለ ምርመራ እንዲደረግ ጠይቀዋል። በተለይም በአዲሱ ህግ አውጪ ምክር ቤቱን ህንጻና አስተዳደር በጀት ኮሚቴ የሚመሩት ሁለቱ ዴሞክራቶች ድርጊቱን በዝርዝር የሚያመላክቱ ብዙ ቪዲዮዎች አሉ እንዳሉ በመግለጽ አንዳንዶቹ ጀግንነት የሚያሳዩ ቢሆኑም አንዳንዶቹ ግን አሳሳቢ ናቸው ብለዋል። ስለዚህ ሙሉ ምርመራ ተደርጎ የምክር ቤቱ ህንጻ በዚያ ፍጥነት እንዴት ሆኖ ሊወረር እንደቻለ የጥበቃውና የደህንነቱ ሁኔታ እንደገና ሊመረመር ይገባዋል ብለዋል። የፕሬዝዳንቱን መሰረተ ቢስ ቅስቀሳ ሰምተው ቀደም ሲል ለተቃውሞ አመጽ የተዘጋጁ ሰዎች መኖራቸው እየታወቀ ለምን በቂ ዝግጅት አልተደረገም የሚሉትም ጥያቄዎች የምክር ቤቱ አባላት አንስተዋል። የምክር ቤት አባላት የሆኑት ኢሃን ኦማር ለብሔራዊ ደህንነት ጥበቃ በቢሊዮን ዶላሮች እናወጣለን፣ በዛሬው ዕለት በሀገሪቱ ምክር ቤት ላይ ህገወጥ ነውጠኞች ያደረጉትን ወረራ ግን ማስቆም አልቻልንም፣ ይህ ተቀባይነት የለውም ብለዋል። የዩናይትድ ስቴትስ ምክር ቤት በአመት ወደ 460 ሚሊዮን በጀት የሚመደብለት ሲሆን ከ2300 በላይ ሲቪል ሰራተኞችም እንዳሉት ተነግሯል። የተሸኙ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ደጋፊዎች ትላንት የሀገሪቱ ምክር ቤት በሚገኝበት ካፒቶል ህንጻ ላይ ያደረጉት ወረራ ከዓለም ዙሪያ ድንጋጤ፣ ሀዘንና ምጸት የተደበላለቀበት ምላሽ ማስከተሉንም ቀጥሏል። በዩናይትድ ስቴትስ ባሳለፍነው ሳምንት 787,000 ሰራተኞች የስራ አጥነት ክፍያ እንዲከፈላቸው ማመልከታቸውን የሀገሪቱ ሰራተኞች መስሪያ ቤት አስታወቀ። መስሪያ ቤቱ ይህንን ያለው መንግስት ብዙዎችን ያላስደሰተውን ለስራ አጦች በየሳምንቱ የሚሰጠውን የ$300 ድጎማ መስጠት በጀመረበት ወቅት ነው። ላለፉት 10 ወራት የኮሮና ቫይረስ ወረርሽኝ የአሜሪካ ሰራተኞች ላይ የፈጠረውን ጫና በቀጠለበት ወቅት በየሳምንቱ 3000 የሚሆኑ ሰዎች የድጎማው ጥያቄ የሚያቀርቡ ሲሆን ከታህሳስ ወር መጨረሻ አንስቶ ይህ ቁጥር ለውጥ አላሳየም። በአሜሪካ ከሚገኙ 22 ሚሊዮን ሰራተኞች መካከል ስራቸውን ያጡ 10 ሚሊዮን ሰዎች እስካሁን ስራ አላገኙም። የስራ አጥነት ቁጥሩ በህዳር ወር ላይ 6.7% የነበረ ሲሆን በመጪዎቹ ወራቶች በዚህ መልኩ እንደሚቀጥልም የኢኮኖሚ ባለሙያዎች ይናገራሉ። የሰራተኞች ቁጥር ለአምስት ተከታታይ ወራት እየቀነሰ የሄደ ሲሆን ከሚያዝያ ወር ጀምሮ የወጡ አዳዲስ ቁጥሮች በጣም ዝቅተኛ መሆናቸው ታውቋል። አድማጮች የምታዳምጡት ከአሜሪካ ድምጽ የአማርኛ ቋንቋ አገልግሎት የሚተላለፍላችሁን ዝግጅት ነው። የኤርትራ ልዑካን ቡድን ወደ ሱዳን ተጉዘው ውይይት አካሂደዋል። የአስመራው ዘጋቢያችን በረሀ ተጨማሪ አለው።
በኤርትራ የውጭ ጉዳይ ሚኒስቴር ዑስማን ሳልህና በፕሬዚደንት ኢሳያስ አፈወርቂ አማካሪ አቶ የማነ ገብረአብ የቆመ የኤርትራ ከፍተኛ የልዑካን ቡድን ታህሳስ 27 ለሱዳን ሉዓላዊ መማክርት ሊቀመንበር ጀኔራል አብደልፈታህ አልቡርሃን ከፕሬዚደንት ኢሳያስ አፈወርቂ የተላከ መልእክት ማድረሳቸውን የኤርትራ ዜና አገልግሎት ዘግቧል። ፕሬዚደንት ኢሳያስ በመልእክታቸው የሱዳንን 65ኛ የነጻነት በዓልና አዲስ ዓመትን ምክንያት በማድረግ ለሱዳን ህዝብና መንግስት መልካም ምኞታቸውን እንዳስተላለፉ ያመለከተው ዘገባ የሱዳን ሉዓላዊ መማክርት ሊቀመንበር ጀኔራል አብዱልፈታህ አልቡርሃንም በበኩላቸው ለፕሬዚደንት ኢሳያስ ምስጋናቸውን በማቅረብ የአዲስ ዓመት መልካም ምኞታቸውን ለኤርትራ ህዝብና መንግስት መግለጻቸውን ዘገባው ጠቅሷል። የኤርትራ ከፍተኛ የልዑካን ቡድንና የሱዳን ሉዓላዊ መማክርት ሊቀመንበር የሀገራቱን የሁለትዮሽ ግንኙነት ለማጠናከር በሚያስችሉ ጉዳዮችና የቀጠናውን ሰላምና መረጋጋት ለማጎልበት መወሰድ ስላለባቸው ተጨባጭ እርምጃዎች ላይ መወያየታቸውን የኤርትራ ዜና አገልግሎት አመልክቷል። ስለ ውይይቱ የተሰጠ ዝርዝር መረጃ ባይኖርም ካለፉት ቅርብ ሳምንታት ወዲህ በኢትዮጵያና ሱዳን መካከል በተነሳ የመሬት ይገባኛል ጥያቄ ግጭት ውስጥ መግባታቸውን ተከትሎ በውይይቱ ከተነሱ ቀጠናዊ ጉዳዮች አንዱ ሊሆን እንደሚችል የብዙዎች አስተያየት ነው። ብርሃነ በርሀ ለአሜሪካ ድምጽ ከአስመራ።
ብርሃነ በርሀን እናመሰግናለን። አድማጮች ዜናው በዚያ በቃ።
እንጅታየን ለሰዓቱ የዓለም ዜና አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ሐሙስ ታህሳስ 29 2013 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ 94.3 እና እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። ወደ ቀዳሚው የዕለቱ አብይ ርዕስ ከማምራታችን አስቀድሞ ቆየት ብለው ከሚቀርቡት ቅንብሮች አንዱን ለቅምሻ እናሰማችሁ።
ይህ ማለት ውጪ ባድርም ጅብ አይበላኝም፣ ጦርነት አልፈልግም፣ አስታርቄ ካላስታረቅኩ አልገባም፣ ቀጭሯን ብትር ሲንቄን ይዤ ፈጣሪን እለምናለሁ የሚል ነው መሰለኝ መልእክቱ።
ፈጣሪ እልቃ ወርድልን፣ ሰላም አውርድልን፣ ጥሉንም አብርድልን የሚል መልእክት ነው። ትክክል ነው። ረቢ ኪያሞቲን ፉሪ
በኦሮሞ የገዳ ስርዓት የሴቶችን አደረጃጀትና አቅም አስመልክቶ ከተቀናበረ ዝግጅት የወሰነው ነው። በሁለተኛው አጋማሽ በባህልና ማህበረሰብ ይቀርባል። አድማጮች አሁን ወደ ዕለቱ አብይ ርዕስ እንደ አውሮፓውያን ዘመን አቆጣጠር ባለፈው ህዳር ወር መጀመሪያ የተካሄደውን የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ አሸናፊ ዲሞክራቱ ጆ ባይደን ለመሆናቸው ማረጋገጫ ሰጥቷል። ምክር ቤቱ ማረጋገጫውን የሰጠው በትላንትናው ዕለት የተሰናባቹ ፕሬዚዳንት ዶናልድ ትራምፕ ደጋፊዎች የዩናይትድ ስቴትስ ተወካዮች ምክር ቤትን በመውረር ህግ አውጪዎቹ የምክር ቤት አባላት ስብሰባቸውን በማቋረጥ ህንፃውን ለቀው እንዲወጡ ካስገደዷቸው በኋላ ህገ መንግስታዊ ኃላፊነታቸውን ለመወጣት ተመልሶ ባደረጉት ስብሰባ ነው። ተቋርጦ የነበረውን ስብሰባ የመሩት ምክትል ፕሬዚዳንት ፔንስ የክፍለ ግዛቶቹ ተወካዮች ለባይደን 306 እንዲሁም ለትራምፕ 232 ኤሌክቶራል ቮት የተባለውን ልዩ የምርጫ ድምፅ የሰጡ መሆናቸውን ማረጋገጡን ይፋ አድርገዋል። የምክር ቤቱ አባላት ከትናንት ምሽት አንስቶ እስከ ዛሬ ሐሙስ አጥቢያ ድረስ የክፍለ ግዛቶቹን ተወካዮች ድምፅ ቁጥር ለማረጋገጥ በጥድፊያ ተውጠው ነው የቆዩት። የፕሬዚዳንት ትራምፕ ደጋፊዎች ምክር ቤቱን ህንፃ ከወረሩ ሰዓታት በኋላ ሁለቱም የዲሞክራትና የሪፐብሊካን ፓርቲ ህግ አውጪዎች የተመራጩን ፕሬዚዳንት ጆ ባይደን አሸናፊነት ለማረጋገጥ ቁርጠኞች እንደነበሩም ተናግረዋል። የአሜሪካ ድምፅ ዘጋቢ ፓትሲ ዊዳክስዋራ እንዲሁም የአሜሪካ ድምፅ የዜና ክፍል ዘጋቢዎች ያጠናቀሯቸውን ዘገባዎች ጨምቆ ደረጀ ደስታ እንደሚከተለው ያቀርበዋል።
በትናንትና ዕለት በሺዎች የሚቆጠሩ የትራምፕ ደጋፊዎች ከህግ አስከባሪዎች ጋር ግብግብ በመፍጠር የተወካዮችን ምክር ቤት ወረዋል። ይሁን እንጂ በዚያው ምሽት በጥድፊያው ወደ ምክር ቤቱ የተመለሱ ህግ አውጪዎች ቀደም ሲል ያቋረጡትን ስብሰባ በመቀጠል የፕሬዝደንታዊ ምርጫ ውድድር አሸናፊ የሆነውን ለመወሰን በየክፍለ ግዛቱ ተወካዮች የተሰጠውን ድምፅ በመቁጠር አጽድቀዋል። የህግ መወሰኛው ምክር ቤት መሪ ሚች መካነል እንዲህ ብለዋል።
We will certify the winner.
ለ2020 ፕሬዝደንታዊ ምርጫ አሸናፊ ማረጋገጫውን እንሰጣለን።
ምክትል ፕሬዝደንት ማይክ ፔንስ በህግ መወሰኛው ምክር ቤት ፕሬዝደንትነታቸው ባላቸው ስልጣን በአመጹ ምክንያት ተቋርጦ የነበረውን ስብሰባ ከሰዓታት በኋላ ሲያስጀምሩ እንዲህ ብለዋል።
Today was a dark day in the history of the United States Capitol. But thanks to the swift efforts
ዛሬ በዩናይትድ ስቴትስ ምክር ቤት ታሪክ የጨለማ ቀን ነበር። ይሁን እንጂ የዩናይትድ ስቴትስ ምክር ቤት ፖሊሶች፣ የፌደራል የክፍለ ግዛቶችና የአካባቢው ህግ አስከባሪዎች ምስጋና ይግባቸውና እነሱ ባደረጉት ፈጣን ጥረት አመጹ በቁጥጥር ስር ውሏል።
ከመቶ በላይ የሚሆኑ የሪፐብሊካን ፓርቲ ተወካዮች ምክር ቤት አባላትና 14 የህግ መወሰኛው ምክር ቤት አባላት ከመነሻው ያሰቡት የተለየ ነገር ነበር። የምርጫውን ውጤት በተለይም ባይደን አሸንፈዋቸዋል ባሏቸው 6 አሻሚ በተባሉ ክፍለ ግዛቶች ያለውን የማረጋገጫ ሂደቱን ማስተጓጎል ነበር። የምክር ቤቱ አባል ጃሽ ሃውሌ እንዲህ ብለዋል።
For those who have concerns about the integrity of our elections, those
ለምርጫችን ትክክለኛነትና ፍትሃዊነት ባለፈው ህዳር ወር ስለሆነው ነገር ቅሬታ ላላችሁ ወገኖች ሁሉ ቅሬታን የማቅረቢያው ትክክለኛ መንገድ ይህ ነው።
ይሁን እንጂ ትላንት ረቡዕ የተነሳው አመጽ በርካታዎቹ ህግ አውጪ የምክር ቤት አባላት ቀደም ሲል የነበራቸውን ተቃውሞ እንዲተዉ አድርጓቸዋል። የምክር ቤቷ አባል ኬሊ እንዲህ ብለዋል።
ዛሬ በግልጽ የታየው ክስተት ውሳኔን እንደገና እንድመረምረው አድርጎኛል። የምርጫውን ውጤት የሚያረጋግጠውን ሂደት ለመቃወም አሁን ልቦናዬ አይፈቅድልኝም።
ተመራጩ ፕሬዝደንት ጆ ባይደን አመጹን ያወገዙ ሲሆን ከደለዌር ክፍለ ግዛት ዊልሚንግተን ሆነው ባሰሙት ንግግር ለፕሬዝደንት ትራምፕ ጠንካራ መልእክት አስተላልፈዋል።
I call on President Trump to go on national television.
President Trump ህገ መንግስቱን ለመጠበቅ የገቡትን ቃለ መሐላ በማክበር አሁኑኑ በአገር አቀፍ ደረጃ ወደሚሰራጭ ቴሌቪዥን ወጥተው ይህን ያመጽ ወረራ እንዲያስቆሙ ጥሪን አቀርባለሁ።
ትራምፕ ትዊተር ላይ ባስተላለፉት በቪዲዮ የተቀዳ መልእክታቸው መረጋጋት እንዲኖር ጥሪ ያስተላልፉ ቢሆንም ምርጫው ተጭበርብሯል የሚለውን መሰረት የለሽን ክሳቸውን ማስተላለፋቸውን ቀጥለውበታል።
It was a landslide election. And everyone knows it, especially the other side.
ከዳር እስከ ዳር ያሸነፍንበት ምርጫ ነው። ሁሉም ሰው ያውቀዋል። በተለይም በሌላ ወገን ያሉት። ለማንኛውም አሁን ወደ የቤታችሁ መሄድ አለባችሁ።
ትዊተር እና ፌስቡክ የተባሉት ማህበራዊ ድረገጾች ለመጀመሪያ ጊዜ የፕሬዝደንት ትራምፕ ድርጊት ፖሊሲያቸውን የሚጥስ መሆኑን በመግለጽ በድረገጾቹ የፕሬዝደንቱን የግል መልእክት ማስተላለፊያቸውን በመዝጋት አግደዋቸዋል። ትራምፕ ቀደም ሲል ደጋፊዎቻቸው ወደ ምክር ቤቶቹ እንዲያመሩ አሳስበዋቸዋል።
ከዚህ
በኋላ ወደዚያው እንጓዛለን። እኔም እዚያው ከእናንተ ጋር እገኛለሁ።
ደካማዎቹን የምክር ቤት ሰዎች አስወግዱ ብሎ ለደጋፊዎቻቸው መናገር ምን ማለት ነው ይላሉ በቴክሳስ ኤኤም ዩኒቨርሲቲ ስለ ፕሬዝዳንታዊ ንግግሮች የሚያስተምሩት ጄኒፈር መርሲያ።
አመፁን አነሳስተዋል፣ በአካል ተገኝተው ባይመሯቸውም በንግግራቸው መርተዋቸዋል።
17 ዲሞክራት የሆኑ የተወካዮች ምክር ቤት አባላት ምክትል ፕሬዝደንቱ ማይክ ፔንስ የሕገ መንግስቱን ማሻሻያ አንቀጽ 25 በመጠቀም ትራምፕን በአስቸኳይ ከስልጣናቸው እንዲያነሱ ጠይቀዋል። የፕሬዝደንትነት ዘመናቸው ሊያበቃ 2 ሳምንታት የቀረው በመሆኑ ተፈጻሚ መሆኑ አጠራጣሪ ነው። በቺካጎ ዩኒቨርሲቲ የሕገ መንግስት መምህር የሆኑት አዚዝ ካክ እንዲህ ይላሉ።
The 25th Amendment is really about incapacity.
እንደ እውነቱ ከሆነ የሕገ መንግሥቱ ማሻሻያ አንቀጽ 25 የሚያነሳው ስለ ብቃት ማነስና በአካልም ሆነ በጤንነት ምክንያት ማገልገል ስላለመቻል ነው። ስለ ፕሬዚደንቱና የሥነ ልቦና ብቃት አይደለም።
ይህ ሁሉ ሁከት ቢኖርም ጆ ባይደን 46ኛው የዩናይትድ ስቴትስ ፕሬዚደንት በመሆን እንደ አውሮፓ አቆጣጠር ጥር 20 2021 በዓለ ሲመታቸውን ያከብራሉ።
እኔ ስለ ራሴ ደህንነት ወይንም ፕሬዚደንት የመሆኛ ቀን ስለሚከበርበት በዓለ ሲመት አይደለም የማስበው። እሱ አያሳስበኝም።
በሌላም በኩል ሕግ አውጪዎቹ የምክር ቤት አባላት የትናንቱን ሁከት በመቆጣጠር ከፍተኛ ተጋድሎ ያደረጉትን የፖሊስና ሕግ አስከባሪ አካላትን አድናቆታቸውን ቢገልጹም ቀድሞውንም ቢሆን እንዲህ ያለ ነገር እንዴት ሊከሰት እንደቻለ ምርመራ እንዲደረግ ጠይቀዋል። በተለይም በአዲሱ ሕግ አውጪው ምክር ቤት የምክር ቤቱ ሕንጻና አስተዳደር በጀት ኮሚቴን የሚመሩት 2 ዲሞክራቶች እንዲህ ብለዋል። ብዙ ቪዲዮዎች አሉ። አንዳንዶቹ ጀግንነትን የሚያሳዩ ቢሆንም አንዳንዶቹ ግን አሳሳቢ ናቸው። ስለዚህ ሙሉ ምርመራ ተደርጎ የምክር ቤቱ ሕንጻን በዚያ ፍጥነት እንዴት ሆኖ ሊወረር እንደቻለ የጥበቃውና የደህንነቱ ሁኔታ እንደገና ሊመረመር ይገባዋል ብለዋል። የፕሬዝዳንቱን መሰረተ ቢስ ቅስቀሳ ሰምተው ቀደም ሲል ለተቃውሞ አመጽ የተዘጋጁ ሰዎች መኖራቸው እየታወቀ ለምን በቂ ዝግጅት አልተደረገም የሚሉትም ጥያቄዎች ተነስተዋል። የምክር ቤት አባል የሆኑት ኢያን ኦማር እንዲህ ብለዋል። ለብሔራዊ ደህንነት ጥበቃ በቢሊዮን ዶላሮች እናወጣለን። በዛሬው ዕለት በአገሪቱ ምክር ቤት ላይ ህገወጥ ነውጠኞች ያደረጉትን ወረራ ግን ማስቆም አልቻለም። ይህ ተቀባይነት የለውም። ለአሜሪካ ድምጽ ራዲዮ ደረጀ ደስታ።
ድርጅት ደስታ ለዘገባው አመሰግናለሁ። አድማጮች፣ ተከታዩም ከዚሁ ተዛማጅ ርዕሰ ጉዳይ ጋር ያቆየናል። የተሰናባቸው የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ደጋፊዎች ትላንት የአገሪቱ ምክር ቤት የሚገኝበት ካፒቶል ህንፃ ላይ ያደረጉት ወረራ በዓለም ዙሪያ ድንጋጤ፣ ሀዘንና ምጸት የተደባለቀበት ምላሽ አስከትሏል። የትራምፕ ደጋፊዎች ድርጊቱን የፈጸሙት ፕሬዚዳንቱ ለአውሮፓውያን የዘመን አቆጣጠር ባለፈው ህዳር ወር መጀመሪያ በተካሄደው ምርጫ በመሸነፋቸው የተሰማቸውን ቁጣ ለመግለጽ መሆኑን የአሜሪካ ድምፅ ዘጋቢዎች ኢሻ ሳራይ እና ሪቻርድ ግሪን ያጠናቅሯቸው ዘገባዎች ይጠቁማል። አዳነች ፍሳሐዬ እንዲት አቀርበዋለች።
ፈረንሳይ ፕሬዚደንት ኢማኑዌል ማክሮን ትላንት በቪዲዮ ተቀርጾ በትዊተር ገጻቸው ባስተላለፉት መልእክት ዛሬ ዋሽንግተን ዲሲ የተፈጸመው ተግባር የአሜሪካን ባህሪ አያንጸባርቅም ብለዋል። በዲሞክራሲያችንና በአሜሪካ ዲሞክራሲ እንተማመናለን ሲሉም አክለዋል። የህንድ ጠቅላይ ሚኒስትር ናራንድራ ሞዲ በትዊተር ገጻቸው ባስተላለፉት መልእክት በዋሽንግተን ያየሁት መነሳሳትና ግጭት አሳዝኖኛል። ዲሞክራሲያዊው ሂደት በሕገ ወጥ ተቃውሞ እንዲሰናከል መፈቀድ የለበትም ብለዋል። የታይዋን የውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ በግጭቱ የተሰማውን ሐዘን ገልጿል። በዋሽንግተን ዲሲ የተደነገገውን የሰዓት እላፊ ገደብን መሰረት በማድረግ እዚህ የሚኖሩ የታይዋን ዜጎች ጥንቃቄ እንዲያደርጉ መምከሩን ጠቁሟል። የፓኪስታን የውጭ ጉዳይ ሚኒስቴር ቃል አቀባይ ዛሂድ ሐፊዝ ቾድሪ ዛሬ ለጋዜጠኞች በሰጡት መግለጫ የሀገራቸው መንግስት ዋሽንግተን ያለውን ሁኔታ በቅርብ እየተከታተለ ነው ብለዋል። ሁኔታዎች በፍጥነት ተረጋግተው መነሳሳቱ በስልጣን ሽግግሩ ሂደት ላይ ተጽዕኖ እንደማይኖረው ተስፋ እናደርጋለን ሲሉ ተናግረዋል። የፓኪስታን ጠቅላይ ሚኒስትር ኢምራን ኻን ልዩ ረዳት ራውፍ ሐሰን ለአሜሪካ ድምፅ በሰጡት ቃል የተወካዮች ምክር ቤትና የመወሰኛ ምክር ቤት አባላት ተመራጩ ፕሬዚደንት ማሸነፋቸውን በመራጮች ተወካዮች መረጋገጡን በሚመሰክሩበት ጊዜ የትራምፕ ጽንፈኛ ደጋፊዎች ወደ ምክር ቤቱ ህንፃ ገፍተው ሲገቡ ሲታይ ዩናይትድ ስቴትስ በሌሎች ሀገሮች የዲሞክራሲ መርህ አተገባበር ላይ የመተቸት የሞራል ልዕልና እንደሌላት ያሳያል ብለዋል። በማሌዥያ የስትራቴጂና ዓለም አቀፍ ጥናቶች ተቋም የሚሰሩ ተንታኝ ሄርማን ሎክመን በበኩላቸው የመነሳሳቱ ተግባር የአሜሪካን ገጽታ አያሳምርም ሲሉ ለአሜሪካ ድምፅ ተናግረዋል። ሰዎች በአሜሪካ ላይ ያላቸውን አሉታዊ አመለካከት ያጎላብታል ብለዋል። የደቡብ ኮሪያ ገዢ ዲሞክራቲክ ፓርቲ አንጋፋ አባል ሶንግ ያንጊል ኩነቱ የዩናይትድ ስቴትስን አሳፋሪ ጎን አጋልጧል ሲሉ በፌስቡክ ገጻቸው ጽፈዋል። እንዲህ አይነቱ ባህሪ ተግባራቸውን ተገቢ አድርገው ለማቅረብ ለሚፈልጉ አምባገነኖች መጠቀሚያ ይሆናል ሲሉም ሶንግ ተችተዋል። የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን በትዊተር ገጻቸው ባስተላለፉት መልእክት በዩናይትድ ስቴትስ ምክር ቤት ላይ የታየው ሁኔታ ያሳፍራል ብለዋል። ዩናይትድ ስቴትስ በዓለም ዙሪያ ዲሞክራሲ እንዲኖር የምትፈልግ ሀገር ናት። አሁን ታዲያ የስልጣን ሽግግሩ በሰላማዊ እንዲሁም ደንብና ስርዓት በተጠበቀ መልኩ የመካሄዱ ጉዳይ ወሳኝ ነው ብለዋል። የአውሮፓ ህብረት ባለስልጣኖች በትላንቱ የትራምፕ ጽንፈኛ ደጋፊዎች መነሳሳት ሁኔታ ለተመራጩ ፕሬዚደንት ጆ ባይደን ያላቸውን ድጋፍ አመላክተዋል። በዩናይትድ ስቴትስ ተቋማትና በዲሞክራሲዋ ጥንካሬ እናምናለን። ሰላማዊ የስልጣን ሽግግር ወሳኝ ነው። ባይደን አሸንፈዋል በማለት የአውሮፓ ህብረት ኮሚሽን ፕሬዚደንት ኡርሱላ ቮንደር ላይን በትዊተር ገጻቸው ጽፈዋል። የሰሜን አትላንቲክ ቃል ኪዳን ሀገሮች ድርጅት ኔቶ ኃላፊ የንስ ስቶልተንበርግ የዲሞክራሲያዊ ምርጫ ውጤት መከበር አለበት ብለዋል በትዊተር ገጻቸው ባስተላለፉት መልእክት። የቱርክ የውጭ ጉዳይ ሚኒስቴር ትላንት ባወጣው መግለጫ ዩናይትድ ስቴትስ ያሉት የቱርክ ዜጎችን ጥንቃቄ እንዲያደርጉ መክሯል። በዩናይትድ ስቴትስ ያሉት ወገኖች ሁሉ እንዲረጋጉ ጥሪ እናደርጋለን። ዩናይትድ ስቴትስ የገጠማትን የውስጥ የፖለቲካ ቀውስን በብስለት ትወጣዋለች ብለን እናምናለን ይላል የቱርክ የውጭ ጉዳይ ሚኒስቴር ያወጣው መግለጫ። የአሜሪካ ሀገሮች ድርጅትም የመነሳሳቱን ተግባር አውግዟል። በተቋማቱ ላይ የተፈጸመው ጥቃትና ንብረትን የማውደም ተግባር በዲሞክራሲያዊ አሰራር ላይ የተፈጸመ ከባድ ጥቃት ተደርጎ ይታያል ሲል የአሜሪካ ሀገሮች ድርጅት ዋና ሴክሬታሪያት ትላንት መግለጫ አውጥቷል።
የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። ቀጣዩም የመጽሔት ርዕስ ከነኚሁ ርዕሰ ጉዳዮች ጋር ያቆየናል። ሰሞኑን በዩናይት ስቴትስ የፖለቲካ ታሪክ አዳዲስ ክስተቶች ተመዝግበዋል። ቀደም ብሎ እንደተዘገበው የአሜሪካ ሕግ መወሰኛ ምክር ቤት በተቃዋሚ ሰልፈኞች መወረሩና ምክር ቤቱ መደበኛ ስራውን ለሰዓታት እንዲያቋርጥ መገደዱ አንደኛው ክስተት ሲሆን፣ የጆርጂያ ክፍለ ግዛት የመጀመሪያውን ጥቁር የሕዝብ እንደራሴ መምረጡ ሁለተኛው ነው። ሁለቱ ክስተቶች ያሏቸውን የፖለቲካ አንድምታ ለማወቅና ለሌሎች ተዛማጅ ጥያቄዎች ማብራሪያ ፍለጋ ሀብታሙ ስዩም ከፖለቲካ ሳይንስና ዓለም አቀፍ ግንኙነት መምህሩ ፕሮፌሰር ጌታቸው መታፈሪያ ጋር አጠር ያለ ቆይታ አድርጓል። ቀጥሎ ይቀርባል።
ፕሮፌሰር ጌታቸው መታፈሪያ በሞርጋን ስቴት ዩኒቨርሲቲ የፖለቲካል ሳይንስና የዓለም አቀፍ ግንኙነቶች ፕሮፌሰር፣ በወቅታዊ የዩናይትድ ስቴትስ ፖለቲካዊ ሁኔታ ላይ ማብራሪያ ሊሰጡ ስለፈቀዱ አስቀድሜ በእጅጉ አመሰግናለሁ።
እኔም አመሰግናለሁ። ጊዜ አይስጣችሁ።
ከቅርብ ጊዜ ክስተት እንጀምር። በትናንትናው ዕለት የዩናይትድ ስቴትስ ኮንግረስ በምርጫ ያሸነፉትን ጆ ባይደንን ውጤት ለማጽደቅ እየተሰናዳ ባለበት ሰዓት በተቃዋሚ ሰልፈኞች መደበኛ ስራው ለተወሰኑ ሰዓታት ተስተጓጉሏል። ትናንት የታየው ክስተት ለአሜሪካ የዲሞክራሲ ታሪክ ምን አይነት አሻራ ትቶ ያልፋል? ፕሬዚደንት ትራምፕስ ለትናንትናው ክስተት ተሳትፎ ነበራቸው ማለት ይቻላል ወይ?
አሁን በመጀመሪያ ተቃዋሚ ሳይሆኑ እነኚህ አክራሪዎች ናቸው። ብዙዎች ይቃወማሉ፣ ግን በዴሞክራሲ ሂደት ነው የሚቃወሙት። እነኚህ ግን ቅዋሚያቸውን ከአግባብ ውጪ ከህግ ውጪ በወጣ በአክራሪነት ነው እና አክራሪ ጽንፈኞች የሆኑ ዘረኞች የሆኑ ናቸው የተሰባሰቡበት። ይህ እንግዲህ ዋናውን የአሜሪካንን ህግ ማውጫና መወሰኛ መያዛቸው እና በዛ አይነት ሁኔታ በህገ ወጥ ሁኔታ በሩን ሰብረው መግባታቸው በአሜሪካ ታሪክ ውስጥ ይሄ የመጀመሪያው ጊዜ ነው። በዓለምም ደረጃ እንግዲህ ቢሆን በብዙ አገሮች እንደዚህ ሆነ አይመስለኝም። ትልቅ ትምህርትም የሚማሩበት ነው። በዛ ላይ እዚህ አንድ አንደምታ ደግሞ ልናነሳ እንችላለን። ይሄ ሁሉ እስኪሆን ድረስ ተሰብስበው ከዋይት ሀውስ ተነስተው እዛ ኮንግረስ ድረስ ሄደው ሲሰበሰቡ ጸጥታ ክፍሉ፣ የአገር ወታደሩ፣ ፖሊሶቹ፣ ፌዴራል ወታደሮቹ የት ሄዱ የሚሰኝ ነው እና እነኚህም አካላት ራሳቸው ቢመረምሩበት ነው። ሌላም ጥያቄ ጭራልኝ። ለምሳሌ ብላክ ላይቭስ ማተር
የጥቆርች ህዝብ ያገባዳል የሚሉት ዘ ዋይት ሃውስ ፊት ለፊት ሲሰለፉ እንደ አሸን ፈልቶ የመጡ የጸጥታ ክፍሉ አሁን ደግሞ ኬት የጠፉ የሚለው አንድ ጥያቄ ያስችራል። እንደ ጠየቀኝም ደግሞ የፕሬዚዳንቱ ሚና ምንድን ነው የሚለው ፕሬዚዳንቱማ እየደጋገፉ ነው ተነሱ የሚሉ ናቸው። ይህንን መሸነፋቸው ሊዋጥላቸው ያልቻለ ስለሆነ በግራም በቀኝም እያሉ ሁኔታዎች ለማደናቀፍ እየሞከሩ ስለሆነ ህግ ጥሰዋል። የህግ የበላይ ሊሆኑ እየሞከሩ ነው። በአሜሪካ ሀገርም በየትኛውም ዴሞክራሲ ሀገር የበላይነት ያለው ህገ መንግስቱ ነው እና እኚህ ንጉስ ሊሆኑ ፈልገዋል። ከህግ መንግስት በላይ ይሆኑ እና በትዊተር ገጻቸውም ሆነ በሚያሳዩት ቃላት በሚወረውሩ ቃላቶች በርቱ የሚሉ ሆነው ተገኝተዋል። እና እንግዲህ ኮንግሬሱ ላይ ተወያይቶ አንድ አይነት እርምጃ ይወስዳል ብዬ አምናለሁ። እርምጃዎች የሚወሰዱበትም አለ። እንግዲህ በጥያቄ ላይ ወደፊት እንወያያለን። እሱ
የዩናይትድ ስቴትስ ኮንግረስ ከዚህ ክስተት በኋላ በድጋሚ ተሰብስቦ የጆ ባይደንን የምርጫ ውጤት አጽድቋል። ይህ እርምጃ ሊቀለበስ የሚችልበት አጋጣሚ አለ ወይ? ኮንግረሱ የእሳቸውን ውጤት ማጽደቁስ ፋይዳው ምንድን ነው?
እንግዲህ ኮንግረሱ ያደረገው ልክ በህገ መንግስቱ በኮንስቲቱሽን የተጻፈው ነው ያደረገው። ምክትል ፕሬዚዳንቱ ያው እንትን ተቀብሎ የህግ መወሰኛው ያላ የትልቁ የሴኔት ኃላፊም ሊቀመንበርም ስለሚሆን እሱ በህገ መንግስቱ በኩል ያጸደቀው ነው። ህገ መንግስቱን ተከትሎ ነው ሄደው። ሊቀለብሰውም አይችልም። አንደኛ ምክትል ፕሬዚዳንቱም አልቀለብስም ብሏልም። ነገር ግን ይህ ሁኔታ ሊቀለበስ አይችልም። በትክክለኛው በኮንስቲቱሽኑ ሂደት ላይ ነው ተመስርቶ ይህ ምርጫ የጸደቀውና ሊቀለበስ አይችልም። ይሄ
ሌላው ትኩረትን የሳበው ጉዳይ በጆርጂያ ግዛት የተካሄደው የዲሞክራትና ሪፐብሊካን ፓርቲዎች የሴኔት ተወካይ ለመሆን የተደረገው ድጋሚ ፉክክር ነው። ራፋኤል ዋርናክ እና ጆን አዞቭ የተባሉ የዲሞክራቱን ፓርቲ የወከሉ እጩዎች አሸንፈዋል። ይሄ ውድድር ከፍተኛ ትኩረትን ያገኘበት ምክንያቱ ምንድን ነው? የዲሞክራቱ እጩዎች ማሸነፋቸው ከሁለት ሳምንት በኋላ ይጀምራል ተብሎ ለሚጠበቀው የፕሬዚደንት ጆ ባይደን የስልጣን ዘመንስ ምን አይነት ውጤቶችን ያስከትላል?
እንግዲህ ይሄ ብዙ አደምታ አለው። አንደኛ እስካሁን ድረስ ላለፉት አመታት መሰለኝ ሪፐብሊካኖቹ ሴኔቱን ተቆጣጥረው ነበረ። አሁን የነዚህ የሁለቱ እንዳልካቸው ራፋኤል ዋርኖክ እና ጆን ኦሳፍ መመረጣቸው ኮንግሬስ ውስጥ ወይም ሴኔቱ ውስጥ 50-50 ይሆናሉ። 50 ሪፐብሊካን 50 ዴሞክራት እና አሁን ለጆ ባይደን ትልቅ ፎይታ የሚያሳልፋቸው ሁሉ ተቀባይነት ይኖራሉ። ሪፐብሊካኖቹ ሊያሸንፉ አይችሉም። 50-50 እንኳን ቢለያዩ ምክትል ፕሬዚዳንቷ ትገባ እና ድምፁን የአሸናፊውን ድምፅ ታበስራለች፣ ትናገራለች፣ ድምፅ ትሰጥበታለች። አንድ እሱ ነው። ሁለተኛ የዚህ የጆርጂያ እንትን ምርጫ ትኩረት የሳበው አንደኛ የጥቁሮቹ ድምፅ ጥቁሮች በግፍ ወጥተው መብረጣቸው ነው። ለዚህም ትልቅ አስተዋጽኦ ያደረገችው እንደምታውቀው ስቴሲ ኤብርሃም የምትባሏ ለጆርጂያ አገረ ገዥነት ተወዳድራ የተሸነፈች እሷ ጥቁሮቹ በኃይል እንዲወጡ እና ይህንን ማሸነፍ አለብን በሚለው ሁኔታ እንደ አጋጣሚ ሆኖ ለመጀመሪያ ጊዜ ራልፍ ዋርኖክ ማርቲን ሉተር ኪንግ ቤተክርስቲያን የነበረ ውስጥ ሰባኪና አለቃ የሆነ ጥቁር ሰው ማሸነፉ፣ ሁለተኛ ደግሞ ጆን ኦሶፍ በሰላሳ አመታት ውስጥ የሚገመት ወጣት የመጀመሪያው ፕሮግሬሲቭ የሚሉት ይሁዲ ማሸነፋቸው፣ እነዚህ ሁለቱ ትልቅ አንደምታ አለው። ከታሪክ ጀምሮ ጥቁሮችና ይሁዲዎች ዘረኝነትን በመዋጋት በመታገል አንድ ላይ የተሰለፉ ናቸው። አሁንም ደግሞ ዴሞክራሲ እንዲሰፍን በጆርጂያ እነዚህ ሁለቱ ተገናኝተው ብዙ ሰው ወጥቶላቸው ይሁዲዎቹን ወጥተውላቸው በብዛት ኤዥን አሜሪካኖቹም ደግሞ እንደዚሁ በብዛት ወጥተው ጥቁሮች በብዛት ወጥተው ይህንን ድል ማስመጣታቸው ትልቅ ትምህርት የሚሰጥ ነው እና ለጆ ባይደን
ትልቅ ትልቅ ምርታና ትልቅ ደስታ ሆኖ ይታየኛል። ነገር ግን እንደ ግርጌ ማስታወሻ ልጠቅስ የምፈልገው ትግሉ ገና አልቆመም። እነኚህ አክራሪዎች ተገለሉ፣ ጠፉ ማለትም አይደለም። ብዙ ችግር ይፈጥሩበታል በጆ ባይደን ላይ። እንደዚሁም ደግሞ ርዝራዥ ሪፐብሊካኖች ሴኔት ውስጥ ያሉትም እንደዚሁ ሊያስቸግሩት ይችላሉ። ግን የዋና ዋናው የአሜሪካ ሕዝብ እንዳሸነፈ፣ ዴሞክራሲ እንዳሸነፈ ያሳያል።
ፕሮፌሰር ጌታቸው መታፈሪያ በሞርጋን ስቴት ዩኒቨርሲቲ የፖለቲካል ሳይንስ እና የዓለም አቀፍ ግንኙነቶች ፕሮፌሰር፣ ለነበረን አጭር ቆይታ እንዲሁም ሁሌም ለሚያጋሩን ሙያዊ ማብራሪያ በእጅጉ አመሰግናለሁ። መልካም ቀን ይሁንልዎት።
እግዚአብሔር ይስጥህ። መልካም
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአዶ ራዲዮ 94.3 እና እንዲሁም በናይል ሰዓት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጃችሁ አሉላ ከበደ ነኝ። አሁን ወደ ሁለተኛው አጋማሽ ስርጭት ነው የምንዘልቀው፣ ባህልና ማህበረሰብ። በኦሮሞ የገዳ ስርዓት ሲንቄ አቴቴ በመባል የሚታወቀውን የሴቶችን አደረጃጀትና አቅም የሚመለከት ቅንብር ነው ባህልና ማህበረሰብ ለምሽቱ ያሰናዳው። ሙክታር ጀማል ነው ያቀናበረው።
ሲንቄ ስያሜው ቀጠን ያለች ብትር ሴቶች ይዘዋት የሚንቀሳቀሱ ቢሆንም ድርሻዋና ሚናዋ እንደ ቅጥነቷ አይደለም። ፍትህ ትሰጣለች፣ የተጣላ ታስታርቃለች፣ የመጣውን ሰው ሰራሽና የተፈጥሮ ክፉ በፈጣሪ ልመና ትመልሳለች። ሲንቄ ሁለገብ ነው ይሉናል በኦሮሚያ ምዕራብ አርሲ ዞን የባህል ባለሙያና ተመራማሪ ወይዘሮ ሳራ ዱቤ።
በማህበራዊ የሰው ልጅ አኗኗር ውስጥ፣ በኢኮኖሚ እንደዚሁም በፖለቲካ ዘርፍ የሲንቄ ድርሻ ነው። ሲንቄ የምትያዟ ዘንጓ ስትሆን ስርዓቱ አለ፣ ከሱ ጋር የሚከናወን የስርዓቱ ክንውን አቴቴ ነው የሚባለው። ይሄ አቴቴ ሁለት ትላልቅ ክፍሎች አሉት። በተለይ በሲንቄ ስርዓት የሚከናውነው ችግር ሲኖር መፍትሄ ማስገኛ የምጠቀሙበት ነው። ሌላው ደግሞ የሴቷ ፆታዊ ጥቃት ሲደርስባት እና በወንዶች የሴቶች መብት ነካ ለጋራ መብታቸው ማስከበሪያ የሚጠቀሙበት ነው።
የሲንቄ ድርሻን በአግባቡ ለማሳወቅ ይረዳል ያለውን መጽሐፍ የኢትዮጵያ ባህልና ቱሪዝም ሚኒስቴር በቅርብ አሳትሟል። መጽሐፉ ወደ 120 የሚሆን ገጽ ያለው ሲሆን ሲንቄ ሰላምን በማውረድ ሴቶችን በማብቃትና መብቶቻቸውን በመጠበቅ ዘንድ ያላት አስተዋጽኦ የሚዳስስ መጽሐፍ መሆኑን ነው በኢትዮጵያ ባህልና ቱሪዝም ሚኒስቴር የሴቶች ወጣቶችና ሕጻናት ዳይሬክቶሬት ዳይሬክተር ወይዘሮ ወይንሸት ኃይለማርያም የሚናገሩት።
በዚህ መጽሐፍ በዋናነት የተካተቱት ጉዳዮች እንደሚታወቀው ከግጭት ጋር ሲነሳ፣ ከውሳኔ ሰጪነት ጋር ሲነሳ፣ እንደዚህም ደግሞ ጾታዊ ጥቃት ሴቶች ላይ የሚደርሱ ጉዳዮችን ጋር ሲነሳ በአብዛኛው ሴቶች ከግጭት ጋር በተለይ የግጭት ሰለባ መሆናቸው ነው ጎልቶ የሚወጣው። በእርግጥ በግጭት ወቅት አዎ የግጭት ሰለባ ናቸው፣ ግን ያ ብቻ ሳይሆን የመፍትሄ አካል መሆናቸውን ግጭት ሲከሰት መፍትሄ የሚሰጡ በባህላዊ ይዘቱ ማለት ነው መፍትሄ የሚሰጡ አካላት መሆናቸውን ማሳያ ነው። ሌላው ጾታዊ ጥቃት ሲደርስባቸው ሴቶች ድምፃቸውን በማስተባበር ሲንቄ የምትባለውን ከምሳሌ ታይ ስር እንደዚህም ብለን እንደተራ በትር የማናያትን በጣም ተምሳሌታዊ የሆነች በትር በመያዝ እንደ ለየት ባለ መልክ ለየት ባለ ስል አንዳንድ ቦታዎች ላይ ለምሳሌ ግጭት የሆነ ነገር ቢከሰት ሰዎች በማለት የድረሱልኝ ጥሪ ነው የሚሰሙት። እንደሚታወቀው በሲንቄ ቆባ ላይ ሰዓት ግን ሴቶች እርስ በርስ የሚጠራሩት በማለት ነው እንጂ በመጮ አይደለም።
አቴቴ ሴቶች አስፈላጊ በሆነ በሀገርና በቡድን ጉዳዮች ላይ ተሰባስበው ችግሮችን የሚታገሉበት ፈጣሪን የሚለማመኑበት እንቅስቃሴ ነው። የቡድንና የግለሰብ መብትን ከመጠበቅ አንጻር የአቴቴ ሚና ምን እንደሚመስል በመጽሐፍ ዝግጅትና ጥናቱ ከተሳተፉት አንዷ የሆኑት ወይዘሮ ሳራ ዱቤ ይናገራሉ።
ሴቶች በተለይ በጾታዊ ጥቃት በወንዶች መብታቸው ሲነካ ለምሳሌ 4-6 ወር በኦሮሞ ባህል በጣም ትከበራለች፣ ክብር ናት። ባሏ እንኳን ሰው ናትና ብታጠፋ በዚህ በ6 ወር ውስጥ ጉሮ ሳይጠነክር ጡቷ ውስጥ ያዘለ ናት። አራስ ምታጠፋ ከባድ በዚህ ሲንቄ ነው እልልታ ታስከብር፣ ሌሎችም በዚህ እልልታ ነው። ይሄ እልልልል የሚባለው እልልታ ድምፅ የጋራ መግባቢያ ድምፅ ነው። ይሄን የሰማች ጎረቤት እናት ይህን ሲንቄ ይዛ ነው የምትወጣው። ወጥቶ ያንን አካባቢ ከበው ማለት እንደ ሰላማዊ ሰልፍ ነው። የበደላት ሰውዬ በሽማግሌ ፈልጎ ይመጣል። የበደላትን ይጠይቋታል። የሚጠይቋት ካሉት እናቶች ከወጡት እናቶች ውስጥ በጣም በእድሜ ትልቅ ቦታ ወይ ደግሞ ገፋ ያለች ናት።
ይሄ አውጫጭኙ ሲደረግ፣ ፍለጋው ሲደረግ ቀድመው መጥተው ጉዳዩን እንደሰሙ የሚባሉ ነገሮች አሉ። እሱም በዜማና በግጥም ለአድማጮች እያሰሙልን ብሄድ ወይዘሮ ዛራ
ዜማ የሚባለው
ይሄ ማለት ምናልባት ለአድማጮች እንዲገባ አቴቴ ጓደኛዬን ጥሯት እስቲ ወሬውን ሰማችሁ ወይ? ጓደኛዬን መቷታል። ገና በእርጥብ ጡት እያለች ነው የመታት። እሷ የተመታችበት ዱላ እሱ ሁሉ ይምታው የሚል አይነት ይዘት ያለው መልእክት ይመስለኛል።
ትክክል ነው፣ ትክክል ነው፣ ትክክል ነው። ሌላ ዝምባው የሚባለው አስፈሪ ጦርነት በሀገር ላይ ካለ፣ በሽታ ካለ፣ ዝናብ ሳይዘንብ ረዥም ጊዜ ከቆየ፣ ዝናብ ራሱ በማይዘንብበት ሰዓት መከር ደርሶ አጨዳ ደርሶ ውቅያ ደርሶ ዝናብ አላስፈላጊ ዝናብ ራሱ ሲኖር ይለምናሉ። ወቅታዊ ዝናብ አይደለም እና የፈጠርከን ፈጣሪያችን ይቅር በልን እና ሰዓቱን ጠብቀ ዝነብልን ይላል። ድንበር ላይም ግጭት ካለ ሌላም ነገር ብሔር ብሔረሰብም ከተጣሉ አልፎም ደግሞ ጎሳ ለጎሳ ኦሮሞ ከኦሮሞ ጋር ሊሆን ይችላል፣ ቤተሰብ ከቤተሰብ ጋርም ሊሆን ይችላል እና እኔ አቅም አለኝ ብላ ባሏ ቢመታ እንኳን እዛ ሰፈር ያለች እናት ዱላ ይዛ አይደለም የምትወጣው፣ ያንን ሲንቄ ይዛ ወጥታ እርቅ ታመጣለች።
ጦርነትን ለማብረድ ጦርነትን ለማስቆም በምትወጣበት ጊዜ ሲንቄ የምትለው የተለየ ዜማም እንዳለው ነው። እስቲ ከሱ ደግሞ ለአድማጮች ያሰሙልን።
Rabbi ki amoti ikadate pinke tiyaloti tadri Rabbi ki amoti nufuri galumau
ይህ ማለት ውጪ ባድርም ጅብ አይበላኝም፣ ጦርነት አልፈልግም፣ አስታርቄ ካላስታረቅኩ አልገባም፣ ቀጭሯን ብትር ሲንቄን ይዤ ፈጣሪን እለምናለሁ የሚል ነው መሰለኝ መልእክቱ።
ፈጣሪ እርቅ አውርድልን፣ ሰላም አውርድልን፣ ጥሉንም አብርድልን የሚል መልእክት ነው ያለው። ትክክል ነው።
ከገዳ ስነ ስርዓት ውስጥ አንድ የሆነው የሲንቄ አቴቴ ስነ ስርዓት ሀገራዊና የበለጠውኑ ዳብሮ ለሁሉም ሊዳረስ የሚገባ መሆኑን ነው የባህልና ቱሪዝም ሚኒስቴሯ ዳይሬክተር ወይዘሮ ወይንሸት የሚናገሩት። ይህንን ለማስፋት በአማርኛ የታተመው መጽሐፍ ወደ አፋን ኦሮሞና እንግሊዝኛ ተተርጉሞ ለሁሉም እንዲበቃ እንደሚደረግም ነው የኦሮሚያ ባህልና ቱሪዝም ቢሮ እየተንቀሳቀሰ መሆኑን የሚገልጸው። በተለይ እናቶች ለረጅም ጊዜ ያቆዩት ባህል ትውፊት እውቀቱ በአግባቡ ወጣቶች ጋር ደርሶ ሊወረስና ሊቀጥል በሚችልበት መንገድም እየተሰራ መሆኑን ነው በኦሮሚያ ባህልና ቱሪዝም ቢሮ ከፍተኛ የባህል ባለሙያ የሆኑት አቶ ኦላና ተሾመ የሚናገሩት
ሲንቄ አሁን ጊዜ በዚህ መጽሐፍ ብቻ አይደለም እኛ ቢሮና በባልና ቱሪዝም በመተባበር እንዲሁም በኦሮሚያ ትምህርት ቢሮ ጋርም በመተባበር ገዳ ትምህርት ከአንደኛ እስከ ስምንተኛ ክፍል ይሰጣል። ዘንድሮ ተጀምሯል። ከ40% በላይ ስለ ሴቶች አደረጃጀት ነው ይሄ የገዳ ትምህርት ያካተተው። በተጨማሪ ደግሞ አሁን ቴክኖሎጂ መጠቀም የሚችሉትን ሶፍት ኮፒ ሆን እናመቻቸዋለን። ሌላው ደግሞ በሃርድ ኮፒው ደግሞ በተለያየ ዞኖች በኤግዚቢሽን ቦታዎች ለማሰራጨት ወደ 44 መጽሐፍቶች ሺ የሚሆኑ መጽሐፍት ታትመዋል። ህብረተሰቡ ጋር እንዲደርስና በተለያየ መንገድ ተጠቅመን ህብረተሰቡ ጋር እንዲደርስ እናደርጋለን።
ሲንቄ ችግሮች ሲፈጠር እልል ብለው ከወጡበት መፍትሄ ሳያገኙ አይመለሱም። ለምሳሌ አንዲት ሴት ላይ ጉዳት ያደረሰ ሰው ተይዞ ፍርድ ተሰጥቶ ሴትየዋና አጋሮቿ ከተካሱ በኋላ ነው ወደ ቤት የሚመለሱት። ተፈጥሯዊ አደጋዎች ለምሳሌ እንደ ከፍተኛ ዝናብና ከፍተኛ ድርቅም ቢከሰት ሲንቄ ተሰባስበው ይወጡና ፈጣሪን ይለማመናሉ። ከቦታው ሳይሄዱ የጠየቁትም ምላሽ እንደሚያገኝላቸው ይገለጻል። ጦርነትና ግጭት ቢፈጠር አስታርቀው ጉዳዩን ቋይተው ነው ወደ ቤታቸው የሚመለሱት። ኦሮሞ ከገዳ ስርዓት አንዱ በሆነው በሲንቄ አቴቴ ስነ ስርዓት እንዲህ ይኖር እንደነበረ ነው ተመራማሪዎቹ ያስቀመጡት። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።
ሙክታር ጀማልን ለዝግጅቱ አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። ተከታዩ ሳይንስና ቴክኖሎጂ። አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ቀጥሎም በአፍሪካ ነጻ የንግድ ቀጠና ላይ ያተኮረ ቅንብር እናሰማችሁ። እስክንድር ፍሬው ነው ያዘጋጀው፣ ባለሙያ አነጋግሯል።
በጣም አመሰግናለሁ ስለ ጊዜዎት አቶ አሚን አብደላ፣ የንግድና ኢንዱስትሪ ፖሊሲ ተንታኝ። እንግዲህ በአፍሪካ ነጻ የንግድ ቀጠና መጀመሩ ይፋ ተደርጓል፣ ከአመታት ድርድር በኋላ ማለት ነው። ይህ ምን ማለት ነው? ሶስ ከሚረዱ ድረስ ደረጃ በደረጃ የሚገባበት ነው ወይስ በቀጥታ ተጀመረ ብለን መናገር የምንችለው ነው? ከዚህ ጠቅለል ካለ ሐሳብ ልነሳ።
እሺ፣ አመሰግናለሁ። በመሰረቱ በሁለት ሀገሮች መካከል ይሆን በአንድ ሀገር ውስጥ በተለያዩ ሀገሮች መካከል የሚደረግ የንግድ ልውውጥ መሰረት የሚያደርገው የአንድ ሀገር የኢኮኖሚ ስትራክቸር እና የንግድ ስትራክቸር ልዩነትን መሰረት አድርጎ ነው የሚነሳው። ምክንያቱም አንዱ ያመርተውን ሌላኛው ማያመርት ከሆነ አንዱ ያመረተውን ይገዛል፣ ያኛው ደግሞ ያመረተውን ይሸጣል። ስለዚህ በእንደነዚህ አይነት አካሄድ ነው አንድ የንግድ ስምምነት እና የንግድ ልውውጥ ሊኖር የሚችለው። ለምሳሌ የአፍሪካ ሀገሮችን የኢኮኖሚ ስትራክቸር በምናይበት ጊዜ አብዛኛው በተለይ ከሰሃራ በታች ባሉ ሀገሮች መካከል ያለው የኢኮኖሚ መዋቅር ልዩነት እምብዛም አይደለም እና አብዛኛዎቹ የጥሬ ዕቃ አምራቾች ናቸው፣ የግብርና ዕቃ አምራቾች ናቸው። የግብርና ዕቃ ነው ያመርቱት፣ ጥሬ ዕቃ ነው ያመርቱት። የሚገዙት ግን ያለቀለት የፋብሪካ ምርት ነው የሚገዙት እና በመካከላቸው ሊኖር የሚችለው የንግድ ልውውጥ እምብዛም ላይሆን ይችላል። ግን መጀመሩ ጥሩ ነው፣ ቀስ በቀስም ሊደረግ ይገባል ነው። ያው ከዚህ ቀደም እንደሚታወቀው በየቀጠናው የተለያዩ የንግድ ቀጠናዎች ነበሩ። ለምሳሌ በኢትዮጵያ ያለችበት ኢኮሜሳ አለ፣ እነ ናይጄሪያ ያሉበት ኢኮዋስ አለ፣ እነ ደቡብ አፍሪካ ያሉበት ሳዲክ ይባላል፣ መግሪብ ሀገሮችም እንደዚሁ አሉ እና መካከለኛ አፍሪካ ላይም እንደዚህ አይነት ቀጠናዎች አሉ እና እነዚያ ቀጠናዎች በመካከላቸው ያለውን የታሪፍና ታሪፍ ያልሆኑ የንግድ ክልከላዎችን ቀስ በቀስ እያስወገዱ ወደ አጠቃላይ ይመጣል ነው። ለነገሩ ያ አካሄድ ትንሽ አስቸጋሪ ስለሆነ በአንዴ ወደዚህ እየተመጣ ያለው እና ይሄ የአፍሪካ የነጻ ንግድ ቀጠና በ2012 ነው በፈረንጆች አቆጣጠር የተመሰረተው እንዲመሰረት ውሳኔ ላይ የደረሰው። ስለዚህ በ2017 ይመሰረታል ተብሎ ነበር። ያም ሆነ አሁን ላይ ተደርሶ አሁን ተመስርቷል።
ተረድቼዎት ከሆነ አቶ አሚን አንድ አይነት ምርት ነው የሚያመርቱት በርካታ ሀገራት አፍሪካ ውስጥ ያው ጥሬቃ ማለት ነው እና ይሄ በራሱ አሁን በነጻ የንግድ ቀጠናው አተገባበር ላይ የራሱ አሉታዊ ተጽዕኖ ሊኖረው ይችላል ነው ያሉኝ ቀደም ሲል ሲያብራሩ።
አዎ የበለጠ ማለት ዋናው እንደውም አንዱ ማነቆ ይሄ ነው። ምክንያቱም የኢትዮጵያንም ብታይ አሁን ኢትዮጵያና ብሩንዲ ምንድን ነው የሚላወጡት ብለን ስናይ ሁለቱም የጥሬ የግብርና መሰረት ያደረጉ ወይ ደግሞ ከፍ ብሎም ሪሶርስ ቤዝድ ኢኮኖሚ ናቸው እና ሁሉም ወደ ፕሮሰስ ወደሚያደርጉ ሀገሮች ነው የሚኮት ኢትዮጵያ የምትልከው ብሩንዲ የምትልከው። ስለዚህ ኢትዮጵያና ብሩንዲ ሊናገዱ የሚችሉበት ሁኔታ እጅግ በጣም አነስተኛ ነው። ይሄ ትሬድ ሲሚላሪቲ ኢኮኖሚክ ስሊም ሲሚላሪቲ ኢንዴክስ የሚባል ነገር አለ። የሁለቱ ሀገሮች የንግድ እቃዎች አንድ አይነት ከሆኑ የመናገድ እድላቸው ዝቅተኛ ነው የሚል ማለት ነው። ይሄ ደግሞ በአፍሪካ በእርግጥ የታወቀ ነገር ነው እና ደግሞ አሁን ያደጉ ሀገሮች የደረሱበት ነገር ማለት ነው የግብአቶችን የመቃየር ነገር ማለት ነው። ለምሳሌ አንድ መኪና ላይ አንዱ ጎማ ይሰራል፣ አንዱ መስታወት ይሰራል፣ አንዱ ቦዲ ይሰራል፣ ሌላው እንጂን እየሰራ አውሮፓዎች እየተቃየሩ የሚሰሩት ነገር ማለት ነው። ይሄ በጣም በጣም ስፔሻላይዝ ማድረግ ይጠይቃል። እዛም ደረጃም ደግሞ አልደረስንም። ስለዚህ ከዚህ አንጻር ነው የመናገድላቸው በጣም ዝቅተኛ ነው ብዬ የምልህ።
እስቲ ወደ አዎንታዊው ደግሞ እንግባና አሁን በጠቅላይ ሚኒስትር ጽህፈት ቤት ከፍተኛ የፖሊሲ አማካሪ ከሆኑት አቶ ማሞ ጋር ቃለ መለልስ ነበረኝ። እሳቸው ያሉት ለምሳሌ የአፍሪካ ነጻ የንግድ ቀጠና መጀመሩ ለኢትዮጵያውያን አምራቾችና ላኪዎች ሰፊና የተረጋጋ ገበያ ይፈጥራል፣ ገበያ ከመፍጠር አንጻር ከፍተኛ አስተዋጽኦ ያደርጋል የሚል ነው አንዱ እሳቸው በአዎንታዊነት ያነሱት። ለምሳሌ ይሄ እንዴት ነው ሊተገበር የሚችለው? እዚህ ላይ እስቲ አስተያየት ይስጡኝ እርሶ።
ሊፈጥር ይችላል ማለት ይቻላል። ነገር ግን ምንድን ነው ኢትዮጵያ እስካሁን ድረስ አምርታ ያልሸጠችው ለምንድን ነው? ስምምነቱን ስላልፈረመች ነው? ምክንያቱም ኢትዮጵያ እኮ እንደ አውሮፓ አቆጣጠር በ1981 የኮሜሳ አባል ሀገር ሆናል። 30 ስንት አመት ሙሉ የኮሜሳ አባል ሀገር ሆና እኮ የነጻው የኮሜሳ አባል ሀገር አባል አይደለችም። የነጻ ገበያው ማለት ነው ከጉምሩክ ከእንትን ነጻ የሸቀጦች ልውውጥ ማለት ነው። ከኢትዮጵያ ከኮንጎ ኪንሻሳ እና ከኤርትራ በስተቀር በሙሉ እኮ በነጻ የተናገዱ ነው ያሉት። ኢትዮጵያ እዛ ውስጥ ለምንድን ነው ያልገባችው? ትልቁ የኢትዮጵያ ችግር ተወዳዳሪ ስላልሆነች ነው። አምራቾቿ አብዛኛዎቹ መሰረት ያደረጉት በኃይለስላሴ በደርግ ጊዜ የተመሰረተ ፋብሪካ ነው እና እነዚህ ፋብሪካዎች ደግሞ የማምረት አቅማቸው የተወዳዳሪነት አቅማቸው በጣም ዝቅተኛ ስለሆኑ ነው እንጂ የገበያ እድል ባይዘው እኮ አውሮፓና አሜሪካን እኮ ለኢትዮጵያ ከኮታና ከቀረጥ ነጻ እቃ አስገብቶ የመሸጥ ከጦር መሳሪያ በስተቀር ማለት ነው። በአውሮፓ ኤቭሪቲንግ አርምስ የሚባል እንትን አላቸው የገበያ እንትን ማለት ነው።
የአሜሪካን አገዋን ማለት ነው። ለምሳሌ አገዋን ነው
አገዋ የአሜሪካን ነው። ኢቢኤ የሚባል ደግሞ የአውሮፓ ህብረት አለ። ኢትዮጵያ የፈለገችውን ምርት ከጦር መሳሪያ በስተቀር አምርታ ትሽጥ ብለ ተብላ ከኮታም አይጣልባትም ቀረጥም አይጣልባትም ተብላ እኮ የማምረት ትልቁ እኮ የኢትዮጵያ ችግር ሰፕላይ ሳይድ ችግር የማምረቶ ተወዳዳሪ የሆነ ፋብሪካ ኖሮ ጥራት ያለውን ምርት አምርቶ እንግዲህ የአውሮፓና የአሜሪካንን ስታንዳርድ ተመልከት ያንን አሟልቶ የመግባት ችግር ነው እንጂ እዚህ አፍሪካ ሀገር ውስጥ ገበያ የማጣት ችግር አይደለም። በእርግጥ ምን አይነት ነገር ይኖራል ኢትዮጵያ ውስጥ መጥቶ ሌሎች የውጭ ሀገር ካምፓኒዎች ትላልቅ ካምፓኒዎች ኢትዮጵያ መሰረት አድርገው አምርቶ እነዚህ ሀገሮች ውስጥ መሸጥ ይችላሉ። እሱም ቢሆን ግን በጣም ተወዳዳሪነት አቅማቸውን ካጎለበቱ ነው እንጂ ተወዳዳሪነት አቅም ሳይጎለብት እዚህ የማምረትና የማከፋፈል እንደ እድል ነው ፖቴንሻል አለ ነው እንጂ ሪሊ ማቴሪያላይዝ ወይ ደግሞ መሬት ላይ ሊወርድ የሚችልበት አሁን ባለው የኢትዮጵያ የተወዳዳሪነት ደረጃ በቅርቡ እውን ይሆናል ብዬ እኔ አላስብም ካለው የኢኮኖሚ እንትን ማለት ነው። ሌላው ደግሞ በማዕከላችን ያለው መሰረተ ልማት እኮ ነው። ሌላው የሴኪሪቲ ነገር ይቀር ከዚህ ከኢትዮጵያ ጭኖ ደቡብ ሱዳን ወስዶ ማዕከለኛ አፍሪካ ወስዶ እቃ ሽጦ አራግፎ የመጣት ይቅርና አጫጭር ጎረቤት ሀገሮች መካከል ያለው እኮ የሴኪሪቲ እና እቃዎች እንደፈለጉ የመዘዋወር እድላቸው እኮ እነው ዝቅተኛ። እሱን ትተን ምንም እንከን የለም እንደፈለግን እናመርታለን ብንል እኮ የኮሚኒኬሽንና የትራንስፖርት ኮስት እኮ መጠን ተቆ ውድ ነው
መሰረተ ልማትና የጸጥታ ሁኔታ አሉትን ለነመለሰበታለን የቀደሙ ነጥብ ላይ ቆዩልኝና አቶ አሚን ለምሳሌ ኢትዮጵያን አምራቾች ተወዳዳሪ መሆን አለመቻላቸው እድሉን ከመጠቀም አንጻር አሉታዊ ተጽዕኖ ይኖረዋል ነው ሳጣካለለው የነገሩኝ አሁን የተፈጠረው ሁኔታ ከመ ነገር ግን አሁን ለምሳሌ አሁን ካለው ሁኔታ አንጻር አገር በቀል የኢኮኖሚ ማሻሻያ ያካሄድኩ ነው ይላል የኢትዮጵያ መንግስት ከ2010 በኋላ ወደ ስልጣን የመጣው የኢትዮጵያ መንግስት በጠቅላይ ሚኒስትር አብይ አህመድ የሚመራው አገር በቀል የኢኮኖሚ ማሻሻያ እየተደረገ እንደሆነ ኢንዱስትሪዎችም ተወዳዳሪ እንዲሆኑ ለማድረግ እየተሰራ እንደሆነ ሲገልጽ ቆይቷል እና እርሶ ቀደም ሲል ከዚህ ቀደም በነበሩ ፋብሪካዎች የሚመረት ምርት ነው ያቀረብን ያለ ነው ብለዋልና አሁን የሚታየውት ነገር አለ ለምሳሌ ከዚህ አንጻር ነገሮች ሊሻሻሉ የሚችሉበት
እሺ ምንድነው አሁንም ቢሆን በነገራችን ላይ ኢንዱስትሪ በራሱ ሬጂም ጊዜ የሚወስ ነገር ነው ኢንዱስትሪ ልማት አዘንድሮ አዋጅ አውጥተ በሚከተለው አመት ውጤቱ የምታይበት አይደለም የራሱ የሆነ ጊዜ ረዘም ያለ ጊዜ ከመካከለኛ እስከ ሬጂም ጊዜ ውስጥ ውጤቱን የምታየው እኔ እየነገርኩ ያለሁት እኮ የዛሬ 40-50 አመት የተቋቋሙ ፋብሪካዎች ራሳቸው ተወዳዳሪ መሆን አልቻሉም። የሲሚንቶ ፋብሪካ መውሰድ ይችላል፣ የፈለከውን የዘይት ፋብሪካ መውሰድ ይችላል። እና ኢትዮጵያ እኮ ዘይት እዚሁ ከዚሁ ንጉዝ የተመረተ ማምረት አቅቷት እኮ ኢምፖርት እያደረገች ነው። ስንዴ ኢምፖርት እያደረገች ነው። ሲሚንቶ ፍራንኮ ቫሉታ ባለፈው እንደሰማው ተፈቅዶ ኢምፖርት። እዚህ የተወዳዳሪነት ችግር ነው፣ አቅምን የመጠቀም ችግር ነው። የግብአታችን ከውጭ ነው የመጣው፣ አብዛኛው ግብአት ከውጭ ነው የሚመጣው። ያንን ከውጭ ለማምጣት ደግሞ እንደገና የውጭ ምንዛሪ ይጠይቃል። የውጭ ምንዛሪ ለማምጣት ደግሞ ኤክስፖርት ማድረግ አለበት። ኤክስፖርታችን እንደገና በተለያዩ ማነቆዎች፣ መሰረታዊ በሆኑ ማነቆዎች ተይዞ ነው ያለው እና እንትኑ ሰርክሉ የሆነ ሽክርክሪት አለው እና ከዛ ሽክርክሪት ውስጥ ሰብሮ መውጣት ይጠይቃል እና ይሄ ምንድን ነው አሁን ያነሳው ነገር ጥሩ ማሻሻያዎች ማነቆዎችን እያዩ ማንሳት ግን ጊዜ የሚወስድ ነው። ዘንድሮ ባለፈው ዓመት የወጣ አዋጅ ዘንድሮ ውጤት ያመጣል አይደለም። የራሱ ታይም አለ፣ የራሱ ጊዜ አለው። ወዲያውኑ የኢንዱስትሪን መሸከም የሚችል የሰው ኃይልም ወዲያውኑ አታፈራም። የኢትዮጵያን እቃ በውጭ ሀገር አስተዋውቆ መውሰድ ጊዜ ይወስዳል። የሳኒተሪና ፋይቶ ሳኒተሪ ማሟላት ጊዜ ይጠይቃል እና ተመልሶ ደግሞ ግብአታቸው ከየት ነው ብትል ከ50% በላይ ከውጭ ነው። እንደገና እነዚህ የሚመጡ ፋብሪካዎችም አሁንም የፈለከው ኢንዱስትሪ ኢትዮጵያ ውስጥ ውሰድ፣ ኢንዱስትሪ ፓርክ ውስጥ ያለውን ውሰድ፣ ውጭ ያለውን ውሰድ፣ ትልቁ ችግራቸው ምንድን ስል ግብአት ላይ ግብአቱ ከየት ይመጣ? ከውጭ ነው። ከውጭ ምን የምታመጣ? የውጭ ምንዛሪ። የውጭ ምንዛሪ ሰልፍ ይዣለሁ ያለ የውጭ ምንዛሪ ከየት ይመጣል? ቡና ሰሊጥ ምናምን፣ ቡና ሰሊጥ የሚመርትበት አካባቢ ብለማየት ትችላለህ። ነው በአጠቃላይ
እዚህ ላይ አቶ አሚን ለምሳሌ ስምምነቱ በቁጥር ያስቀመጣቸው ነገሮችም አሉ። አሁን የአፍሪካ ነጻ የንግድ ቀጠና ስምምነት ለምሳሌ የአፍሪካ ሀገራት እርስ በርሳቸው የሚያደርጉትን መናገድ ወይም ንግድ በ2022 52% ያሳድገዋል ነው የተያዘው እቅድ። እንግዲህ እና እነዚህ ነገሮች እነዚህ ቁጥሮች ምናልባት በታሰበው መንገድ ላይ ሳኩ ይችላሉ ነው አሁን እርሶ ከተከሷቸው ኢትዮጵያ ውስጥም ከሚታዩ በሌሎች አፍሪካ ሀገራትም ካሉ ማነቆዎች አንጻር ማለት ነው።
እኔ ማለት አንደኛ በጣም ይሄ ግምቱ በጣም ከፍተኛ ግምት ነው።
የተለጠጠ ነው፣ ተለጥቷል፣ የተለጠጠ ነው። ይሄ
በጣም የተለጠጠ ነው። ያው እንትኑ ሱፐር ኦፕቲሚዝም ነው ያለበት ይመስለኛል። ምናልባት ነዳጅን ይጨምሩ ይሆናል። አሁን አይተም እንደሆነ አፍሪካ የተለያዩ አሁን ኮሜሳ ውስጥ ያለውን ነዳጅ ስለሚጨምር ኢትዮጵያ አሁን ከሱዳን ነዳጅ ታመጣለች። በቃ ልክ ነው፣ መምጣትም አለባት ከኮስቱም አንጻር ከቅርበቱም አንጻር። ስለዚያ ሲገባ ይህና ክ የተናገዱን ተብሎ ከፍ ይላል። ግን መሰረታዊ እንትን መሆን ያለበት ሪሊ ምን እየተናገድን ነው የሚል ነገር ነው። ተላቀናል ወይ? በእርግጥ አፍሪካ ውስጥ የተወሰነ አድቫንቴጅ መቶ ሀገሮች ይኖራሉ ብዬ አስባለሁ። ምስራቅ አፍሪካ ላይ ኬንያ የተሻለ ኢኮኖሚ ገንብታለች፣ ደቡብ ላይ ደቡብ አፍሪካ ገንብታለች፣ ወደ ሰሜን ላይ እነ ቱኒዚያ የተሻለ ገንብተዋል። የተሻለ እድል ከዚህ ውስጥ ሊጠቀሙ ይችላሉ። ምክንያቱም ሀገሮች ቀረጦቻቸውን ካነሱ የእነዚህ ሀገሮች እቃ ሄዶ እዛ ሀገር ላይ የመሸጥ እድሉ ከፍ ይላል። ግን ስቲል ከቻይና ከሚመጣው ይረክሳል ወይ ነው ትልቁ ጥያቄ። አሁን ለምሳሌ ኢትዮጵያ ከግብጽ ለሚመጡ እቃዎች 30% ቀረጥ ብታነሳ ከቻይና የሚመጣው እኔ 30 ቢጫን ማለት ነው። ያው ያለውን ሌላ ሀገር ባለው ትቀጥላለ ማለት ነው። አሁን ከኬንያ 30% ብትቀንስ ኬንያ ውስጥ ያለው ፋብሪካ የምርታማነቱ ደረጃ ከቻይና በ30% ብቻ ነው ወይ ዝቅ ያለው? ስቲል ከቻይና ቢወጣው ቃ ቀረጥ እየከፈለ ኢትዮጵያ ውስጥ ከኬንያ ይልቅ ረክሶ ሊገኝ ይችላል ብዬ ነው ማስበው። እንደዛም ነው መረጃዎች የሚያሳዩት። ስለዚህ አሁንም ቢሆን ስምምነቱ ያናክል መሬት ላይ ወርዶ ወደ 52% ይመጣል ብዬ አላምንም። አላምንም ስልህ ፕሮፌሽናሊ አላምንም።
የተለጠጠ ነው በርሶ
ያለ በጣም የተለጠጠ ነው። በ22 ማለት እኮ በጣም አጭር ጊዜ ነውና
እንግዲህ እርስዎ ቀደም ሲል እንደገለጹትም ጥር 29/2012 በአዲስ አበባ በተካሄደ የመሪዎች ጉባኤ ላይ ነው የአፍሪካ ነጻ የንግድ ቀጠና እንዲመሰረት ውሳኔ ተላልፎ የነበረው። ተግባራዊ እስኪደረግ ራሱ አመታትን ፈጅቷል ስምምነቱ። እንግዲህ አሁን 2021 ላይ ነው ያለ ነው። ስለዚህ ይሄም አሁን እነዚህ እየተጠቀሱ ያሉ ቁጥሮች ጋር እስኪደረስም ምናልባት ከታሰበው ጊዜ በላይ ይፈጃል ነው የእርስዎ ስጋት? ለዚህ ደግሞ ይቀጥሉ።
ይፈጃል ነው። ምክንያቱም ኢትዮጵያ አፍሪካ ውስጥ እኮ ስምምነት መፈረም እኮ ምንም ችግር ያለበት ነገር እኮ አይደለም። እና ስናይ አብዛኛዎቹ እኮ ዴድላይናቸውን እኮ ትሚት ያደረጉ አይደሉም እኮ። ሌላው ደግሞ ምን ያክል መረጃ መሰረት አድርጎ ነው ይሄ ቁጥር የመጣው ነው። በጣም ዝርዝር መረጃ የሚጠይቅ ነው። የፕራይቬት ሴክተሩን ተሳትፎ በጣም የሚጠይቅ ነው። ምን ያክል ፕራይቬት ሴክተሩ እዚህ ሞዴል ውስጥ ተካተዋል ነው። ምን ያክል በጣም ኳንቲፋይ ለማድረግ እኮ ያው ሞዴሊንግ ይኖራል በአፍሪካ ደረጃ እና አፍሪካ ኢኮኖሚክ ኮሚሽን የሚሰሩት ማለት ነው። ግን ምን ያክል ዝርዝር መረጃን አካተው በየጊዜው ያ መረጃ